ክብር ለእግዚአብሔር ይሁን። የረዳን ያገዘን ደገና ደግሞ በዚህ ሁኔታ እንድንሰበሰብ ረዳን ጌታ ነው። ክብር ለእግዚአብሔር ይሁን። እንግዲህ የዛሬ ሳምንት ከእግዚአብሔር ቃል እየተማርን ነበር። ርዕሳችን ምን ይል ነበር? ከርግማን በረከትን ከሞት ህይወትን እንምረጥ የሚል ነውና እየተማርን የነበረው ለእስራኤላውያን ከተሰጠው መመሪያ ነውና እንደምታስተውሉት ኦሪት ዘዳግም ምዕራፍ 27 እስከ 30 ያለውን አብረን እየተመለከትን ነበር። ስለዚህ እስኪ የባለፈውን እንድታስተውሉ በጣም አጫጭር ነገሮችን ተናግሬ ወደ ዛሬው እንከተላለን። ትኩረታችን ዛሬ ምንማረው ውስጥ ነው። ባለፈው እንደነገርኳችሁ የትኩረት ክፍላችን ያለው ዛሬ ምንማረው ውስጥ ነው። ምዕራፍ 30 ከቁጥር 19 እስከ 20 ላይ ያለው ሐሳብ ነው። እንደዚህ ይላል፣ ህይወትንና ሞትን በረከትንና እርግማንን በፊትህ እንዳስቀመጥ ዛሬ ሰማይና ምድርን ምስክር አድርጌ እጠራብሃለሁ። እንግዲህ አንተና ልጆችህ በህይወት እንድትኖሩ ህይወትን ምረጥ። ይኸውም አምላክህን እግዚአብሔርን እንድትወደው ቃሉን እንድታደምጥና ከእርሱ ጋር እንድትጣበቅ ነው። ምክንያቱም እግዚአብሔር ህይወትህ ነው። ለአባቶችህ ለአብርሃም ለይስሐቅና ለያዕቆብ ሊሰጣቸው በማለላቸው ምድር ረጅም እድሜ ይሰጣል። መቼ? ህይወት የሆነውን እርሱን ስትመርጥ። እንዱ በደፈናው አይደለም፣ ህይወት የሆነውን እርሱን ስትመርጥ ነው ይህንን የሚያደርግልህ። ለአባቶቻችሁ በማለው ምድር ላይ እድሜያችሁን ረጅም ያደርጋል ወይም ረጅም እድሜን ይሰጣችኋል። ግን መቼ? እሱን ስትመርጡ ነው። እሱን ካልመረጣችሁ ዝርዝሩን ባለፈው አይተናል። በጨረፍታ እንመልከት። ባለፈው ስለ መጽሐፉ የተወሰነ ነገር ተነጋግረን ነበረ። ኦሪት ዘዳግም ማለት ድጋሚ ማለት ነው ብለናል። ሙሴ ህይወቱ ከማለፉ በፊት እግዚአብሔር እንዲጽፋቸው ያዘዛቸው ለእስራኤል ልጆች የጻፋቸው መጽሐፍቶች አሉ አይደለም? ከዚህ መጽሐፍ በፊት ኦሪት ዘፍጥረት የሚባል አለ፣ ቀጥሎ ደግሞ ኦሪት ዘጸአት የሚባል አለ፣ ቀጥሎ ደግሞ ኦሪት ዘሁልቁ የሚባል አለ። ይሄ አራተኛውና የመጨረሻው መጽሐፍ ዘዳግም የተባለው ለምንድን ነው? የቀደሙት መጽሐፍቶች ውስጥ በመመሪያ መልክ ለእስራኤል ልጆች የተሰጡ ሐሳቦችን ሙሴ የከለሰበት ነው። ለምን? እሱ ሰው ነው። የሰው ነገር ምን ያደርጋል? ያበቃል። ብዙ ጊዜ እንደተነጋገር ነው የሰው ነገር ምን አለው? ገደብ አለው፣ ልክ አለው። ስለዚህ ሙሴ ሊጨርስ ስለሆነ እግዚአብሔር ባዘዘው መሰረት ረጅም ዘመን ከዚህ ህዝብ ጋር ተጉዟል። ብዙ ነገሮችን ብዙ መመሪያዎችን ከእግዚአብሔር እየተቀበለ መክሯቸዋል፣ አስተምሯቸዋል፣ ግማሹን በሰነድ ሰንዶ ሰጥቷቸዋል። አሁን ግን ከመሄዱ በፊት እርግጠኛ መሆን ይፈልጋል። ማስታወስ የሚገባቸውን ነጥቦች ያስታውሳል። ምክንያቱም በመሄድ መካከል ትውልድ ምን እያለ ነው? እየተለወጠም መጥቷል። ያጉረመረሙት አብዛኞቹን በምድረ በዳ ቀርተዋል። እነዚህ ወደ ተስፋይቱ ምድር ጫፍ የደረሱና ከወንዙ ማዶ ያሉት ምናልባትም አብዛኛዎቹ በምድረ በዳ የተወለደ አዲስ ትውልድ ሊሆን ይችላል። ስለዚህ መመሪያውን ይከልስላቸዋል ብለናል። ከዛ ቀጥሎ ምዕራፍ 27 ውስጥ እግዚአብሔር የሰጣቸውን መመሪያ የማይከተሉ ከሆነ ስለሚመጣባቸው በረከት ማለት እርግማን፣ እግዚአብሔር የሰጣቸውን መመሪያ የሚከተሉ ደግሞ ስለሚያገኛቸው በረከት እንደገና እያስታወሰ እየዘረዘረ ይነግራቸዋል። እሱ ብቻም አይደለም፣ ምን ሁሉ ምን መመሪያ ሰጥቷል? አሁን ከወንዙ ማዶ ስትሻገሩና ወደ ተሰጣችሁ ምድር ስትገቡ እንድታደርጉ የሚፈልገው ነገር አለ አለ። ሁለት ተራሮች አሉ። ጌባል ተራራ የሚባል አለ፣ ገርዛን ተራራ የሚባል አለ። ትይዩ ተራራዎች ናቸው። ጌባል ተራራ ላይ እንደሄዳችሁ መጀመሪያ መስዋዕት ታቀርባላችሁ፣ እግዚአብሔር ፋይናሊ ወደ ዴስቲኔሽኑ ስላደረሳችሁ። ቀጥሎ ግን የምታደርጉት ነገር ይሄ ህግ በመጽሐፍቶች የተጻፈውና በትምህርት መልክ ሲሰጥ የኖረውን ሁሉም ሰው እየሰማ በውስጡ ላለው በረከት ተጨምቆ በውስጡ ላለ እርግማን ተጨምቆ በአዋጅ መልክ መታወጅ አለበት አለ። የእስራኤል ልጆችን የሚወክሉ 12ቱን ነገድ የሚወክሉ 6 ሰዎች ትወስዱና የተወሰኑት የት ይሆናሉ? መስዋዕት ያቀረባችሁበት ጌባል ተራራ ላይ ይሆናሉ። የተቀሩት 6ቱ ደግሞ በተራራው በትይዩ ባለው በሌላኛው ተራራ በገርዛን ተራራ ላይ ይሆኑና ቃል ኪዳን ታደርጋል ወይም ውል ትፈራረማላችሁ ከእግዚአብሔር ጋር አላቸው። እንዴት ማድረግ እንዳለባቸው እነማን ወደ የትኛው ተራራ መውጣት እንዳለባቸው ነገራቸው። ከዛ የጌባል ተራራ ላይ ያሉ ሰዎች ሌዋውያንን እየተከተሉ እርግማንን ይራገማሉ። እንዲህና እንደሚያደርግ ሰው እንዲሆን ሲባል ከታች የቆመ ህዝብ ምን ይላል? አሜን ይሁን ይላል። ራሳቸው ላይ ነው እየተቀበሉ ያሉት። በበረከት ተራራ ያሉትም እንደዚሁ አዋጅ ያውጃሉ። አዋጁን ደግሞ በሚታወጅበት ጊዜ እንዲህና እንደሚያደርግ እግዚአብሔር እንደሚከተል እንዲህና እንዲበረከት ያግኘው ሲባል ህዝቡ አሜን ይሁን ይላል። ይሄንን ነበር የተመለከተው ምዕራፍ 28 ጋር ደግሞ ስንመጣ አዋጅ ውስጥ የተካተቱ ሐሳቦችን ዝርዝር አድርጎ ያቀርባል። እግዚአብሔርን ከመከተል ወደኋላ ቢመለሱም ይመጣባቸው እርግማን ዝርዝሩ አያልቅም። እንደነገርኳቸው ተወሰኑትን አይተን ነበር። እግዚአብሔርን ደግሞ ቢከተሉና ከእግዚአብሔር ጋር ቢቆዩ የሚያገኛቸውን በረከት ይዘረዝራል ማለት ነው። ከዛስ ወደ ምዕራፍ 29 ስንሻገር ማስጠንቀቂያ ነበር የሚሰጣቸው። ባለፈው የደመደብነው በማስጠንቀቂያ ነበር። ምን ብትሆኑ ይመረጣል? እግዚአብሔርን ብትከተሉና ከእሱ ጋር ብትቆዩ ይመረጣል። አለበለዚያ ግን የሚደርስባችሁ እርግማን የከፋ ነው ያለ ምዕራፍ 29 ሞር ኦፍ ላይክ ማስጠንቀቂያ ላይ ትኩረት ሰጥቶ ነበር ያበቃ ነውና መጨረሻ ላይ የተመለከትነው እንደ ክርስቲያን ስለ መርገም ሊኖረን የሚገባ እይታ ነበር ያየነው። እሱን ክፍል ብቻ ነኝና ጸልየን ወደ ዛሬው እናልፋለን። ታሳውሳላችሁ ከአዲስ ኪዳን የተቀሰነው ቴክስ ገላትያ ምዕራፍ 3 ነበር የተቀሰነው። ገላትያ ምዕራፍ 3 ጋር ነው ቁጥር 13 እና 14 እንደዚህ ይላል። በጌታ ስም አነባለሁ። በእንጨት ላይ የሚሰቀል ሁሉ የተረገመ ነው ተብሎ ስለተጻፈ ክርስቶስ ስለኛ እርግማን ሆኖ ከሕግ እርግማን ዋጅቶናል። ለአብርሃም የተሰጠው በረከት በክርስቶስ ኢየሱስ ለአይዛብ እንዲደርስ ዋጅቶናል። ይሄውም በእምነት የመንፈስን ተስፋ እንድንቀበል ነው ብሎ ይናገራል። ስለዚህ ምን አለን? በአዲስ ኪዳን ከእግዚአብሔር ጋር ሰነድ ተጻጽፈው ውል የተዋዋሉ ሕዝቦች እንኳን ምን አልሆናቸውም፣ አልቀናቸውም። ስንት ጊዜ ነው ከምድርቱ የተነቀሉት? በታሪክ እንደምታውቁት ለመጨረሻ ጊዜ ከምድርቱ ሲነቀሉ ስንት ዘመን ነው የቆዩት? የሚያቃለ ወደ 2000 ዘመን የሚጠጋ ከቆዩ በኋላ ምናልባትም ለመጨረሻ ጊዜ ወደ ምድርቱ የተመለሱት የዛሬ 70 ምናምን ዓመት። እነዚህ መጽሐፍ የተጻፈባቸው ወይም የተጻፈላቸው ሰዎች መጽሐፉ የተጻፈው የዛሬ 3400 ዓመት ገደማ ነው ተባብለናል። እንደተባለው ነው የሆነባቸው። ከእግዚአብሔር ጋር ሲሄዱ ሁሉ ነገር ሰላም ይሆናል። በእረፍት ከእግዚአብሔር ጋር ይቀጥላሉ። ለእግዚአብሔር ጀርባ ሰጡስ? ለእግዚአብሔር ጀርባ ሰጡ ደግሞ ጠላቶቻቸውን በዙሪያቸው ያሉትን የአይዛብ መንግስታትን እየጠቀመ እግዚአብሔር ይገርፋቸዋል። ከምድርቱም እንዲነቀሉ ያደርጋል፣ እንዲበተኑ ያደርጋል። ስለዚህ በዚህ ክፍል መጽሐፍ ግን ሲናገር ምን አለ? አሁን ለአይሁድ ወይም ለእስራኤል ሕዝብ ከእስራኤል ውጭ ላሉትም እርግማንን የተቀበለ አንድ አለ። ከእግዚአብሔር ጋር ውል ላደረገውም ሕዝብ ውል ለሌለውም እንደኛ አይነቱ ምትክ የሆነ አንድ አለ። እሱም የሆነው አስቀድሞ በተጻፈው መሰረት ነው። አብርሃምን እግዚአብሔር ሲጠራው በአንተ ምክንያት የምድር ሕዝቦች ሁሉ ምን ይሆናሉ አለ እግዚአብሔር? ይባረካሉ አለ። አይገርማችሁም? ቀኑ ደረሰ። ከአብርሃም ዘር የመጣው ክዳኑን ከተቀበለው ሕዝብ የመጣው ኢየሱስ እኛን ተክቶ በእኛ ምትክ እንደተረገመ ሰው በእንጨት ላይ ተንጠልጥሎ ተሰቃይቶ ከሕግ እርግማን እኛ ምን አደረገን? ዋጀን። ያም የሆነው በአብርሃም በኩል የተገባውን ተስፋ እኛ ጋር ጭምር እንዲደርስ ነው። ለአይሁዶች ብቻ ሳይሆን እኛ ጋር ጭምር እንዲደርስ ነው። ያ ተስፋ ታዲያ ምድርን ስለመውረስ ነው ወይ ብሎ መጽሐፉ ሲናገር ምን አለ? የሰው ልጆች ስለሚቀበሉት መንፈስ ነው አለ። ያ መንፈስ ሰዎች ውስጥ ሲገባ ሰዎች ተገደው ሳይሆን በፈቃዳቸው እግዚአብሔርን መውደድ እና መከተል ይጀምራሉ። ለምን? ያ መንፈስ ራሱ እግዚአብሔር ነው። በሰዎች ውስጥ ምን ያደርጋል? ይኖራል። መንፈሱ በሰዎች ውስጥ ሲኖር እግዚአብሔርን መከተል ከባድ አይሆንም። ክብር ለእግዚአብሔር ይሁን። በዚህ መንፈስ እንድታስቡ ነው የሚፈልገው። ስለዚህ የተለወጠ ነገር የለም ልላችሁ ፈልጌ ነው። የእግዚአብሔር ቃል የእግዚአብሔር ሕግ ምን አይሆንም? አይለወጥም። የሰዎች ሁኔታ ግን ሊለወጥ ይችላል ክብር ለእግዚአብሔር ይሁን። ዛሬ እንግዲህ በሚቀጥሉት 40 ደቂቃዎች ውስጥ እነዚህን እንመለከታለን። ምዕራፍ 30 ውስጥ ያለውን ሐሳብ ነው ዛሬ አይተን የምንጨርሰው። ወደ እግዚአብሔር በመመለስ በረከትን መምረጥ ይቻላል። ይሄንን እናያለን። ቀጥሎስ ህዝቡ ወደ እግዚአብሔር ለመመለስ ምን ማድረግ አለበት? ህዝቡ ወደ እግዚአብሔር ሲመለስስ እግዚአብሔር ምን ሊያደርግላቸው ቃል ገብቶላቸዋል? ህይወትን ምረጥ የሚለው ትእዛዝ አስቸጋሪ ነው ወይስ አስቸጋሪ አይደለም የሚለውንም እናያለን። በመጨረሻም ህይወትን መምረጥ ማለት ምን ማለት ነው የሚለው በደንብ አስምረንበት ከእኛ ህይወት ጋር አዛምደን እንጨርሳለን። ክብር ለእግዚአብሔር ይሁን። ስለዚህ መጽሐፍ ቅዱሶቻችሁን እንድታወጡ እፈልጋለሁ። ዛሬ ምዕራፍ 30 ሙሉውን ነው የምናየው። ዘዳግም ምዕራፍ 30 አዘጋጁ። ከዛ አጭር ጸሎት እናድርግና የዛሬውን እንቀጥላለን። ጌታ መንፈስ ቅዱስ በመካከላችን አለ፣ ያስተምረናል። አሜን። ቅዱስና የተፈራ ልዑል እግዚአብሔር አባታችንና አምላካችን ሆይ በፊትህ አለን ጌታ ሆይ። በፊትህ ዘምረናል፣ በፊትህ ጸልየናል፣ ደስ ብሎን በፊትህ አለን። አንተ ስለረዳህን፣ አንተ ስላገዝከን፣ አቅምና ጉልበት ሆነህን ዊል ፓወር ሰጥተህን እንድንፈቅድ ወደዚህ መምጣት ምርጫችን እንድናደርግ ስላገስከን ብዙ ሁኔታዎችን ስላሸነፍክልን እንዲህ ባለ ሁኔታ ካንተ ቃል ደግሞ ልንማር በፊት እንድንገኝ በእውነት አንተ በጸጋህ ስለረዳህን እናመሰግናለን። ይህ ከኛ የሆነ አይደለም ጌታ ሆይ፣ ተራ ነገር ልመስለን ይችላል። እግሮቻችን መራመድ ስለሚችሉ አይምሮአችን ስለሚሰራ መተንፈስ ስለቻለን በቀላሉ ወደዚህ ለመምጣት የመረጥን አይደለንም ጌታ ሆይ፣ አንተ ስለፈቀድክ አንተ በጸጋህ ስለረዳህን ነው። አሁንም በመካከላችን በመንፈስህ አንተ ተመላለስ። የስጋ ድካም የአይምሮ አለመሰብሰብን ሁሉ በኢየሱስ ክርስቶስ ስም እንቃወማለን፣ ከኛ ላይ ይወገድ። ጌታ ሆይ በቃልህ ፊት ተረጋግተን በተከፈተ ልብ እንደ ቤሪያ ሰዎች ቃሉ የሚናገረው እንዲህ እና እንዲህ፣ ተናጋሪው የሚናገረው እንዲህ እና እንዲህ እያለ የሚያወራው አስቀድሞ ከተጻፈው ከእግዚአብሔር ቃል ጋር ይሄዳል ነገሩ እንዲህ ሆነ እያልን ጌታ በልባችን ቃልህን ከቃልህ ጋር እያመሳከርን አንተን በቃልህ በኩል መስማት እንድንችል ጸጋህን አብዛለን። እኔም ተናጋሪውንም አግዘኝ፣ ምላሴ እንዳያያዝ እንድፍታታ ቃልህን በእውነትና በግልጽነት ጌታ ሆይ እንደ ቃልህ እንድናገር የራስን ፍላጎትና ስሜት እንዳልጨምርበት እርዳኝ። የሚሰሙትም እያንዳንዱ ሰው ለሱ እግዚአብሔር እየተናገረ እንደሆነ እንዲሰማ አግዘው። ክብር በሰማይ ክብር በምድር ለአንተ ብቻ ይሁን፣ በመካከላችን ከፍ በል። በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ጸለይ፣ አሜን። ጌታ ይባረክ። ስለዚህ ዛሬ በቀጥታ ምዕራፍ 30 እንቀጥላለን ማለት ነው። እስኪ መጽሐፉን አውጡ። መጽሐፉ ይሄኛው ምዕራፍ በጣም ሰፊ አይደለም፣ ስለዚህ ፈጠን ብዬ አነባለሁ እናንተም ትከተሉኛላችሁ። ባይብሎቻችሁን አውጡ፣ ስልክ ላይ ያላችሁ ስልክ ላይ አውጡ፣ መጽሐፍ ቅዱስን ራሱን ይዛችሁ መጣችሁ ያዙ። እኔ ግን ማነበው አዲሱ መደበኛ ትርጉም በሚባለው ነው። የሚመርጠውም ሪከመንድ የሚያደርገው መጽሐፍ ቅዱስ ነው። ነግሬያችኋለሁ፣ በልዩ ጥንቃቄ የተሰራ ነው። ከአሮጌው ይልቅ ብዙ ነገሮች ተስተካክለውበት የቀረቡበት ነው። ቋንቋውም ቀለል ያለ ነው። ለእኛ ዘመን በቀረበ ቋንቋ የተዘጋጀ ነው። ስለዚህ ያው እግዚአብሔር ቃል የእግዚአብሔር ቃል ነው። ግን ምናልባት እኔ ሳነብ እናንተ እጅ ላይ ካለው ትንሽ ለወጥ ያለ ሊሆን ይችላል። ነገር ግን ዋናው ሀሳቡን በግልጽነት ማግኘት ነው። በጌታ ስም አነባል። ኦሪት ዘዳግም ምዕራፍ 30 ከቁጥር 1 ጀምሮ እንደዚህ ይነበባል። በፊት ያስቀመጥኩት ይህ በረከትና መርገም ሁሉ በአንተ ላይ ሲመጣና አምላክህ እግዚአብሔር በትኖህ በምትኖርበት አሕዛብ መካከል ሆነህ ወደ ልብህ ተመልሰህ ነገሮቹን በምታስተውልበት ጊዜ፣ እንዲሁም ዛሬ እኔ በማዝህ ሁሉ መሰረት አንተና ልጆችህ ወደ አምላካችሁ ወደ እግዚአብሔር ተመልሳችሁ በፍጹም ልባችሁና በፍጹም ነፍሳችሁ እርሱን ስትታዘዙ አምላክህ እግዚአብሔር ምርኮህን ይመልስልሃል፣ ይራራልሃልም፣ አንተን ከበተነበት አሕዛብ መካከል እንደገና ይሰበስብሃል። ከሰማይ በታች እጅግ ሩቅ ወደሆነ ምድር ብትጓዝ እንኳ አምላክህ እግዚአብሔር ከዚያ ይሰበስብሃል፣ መልሶም ያመጣሃል። የአባቶችህ ወደሆነችው ምድር ያመጣሃል፣ አንተም ትወርሳታለህ። ከአባቶችህ ይበልጥ ያበለጽግሃል፣ ያበዛሃልም። አምላክህን እግዚአብሔርን በፍጹም ልብህና በፍጹም ነፍስህ እንድትወደው በሕይወትም እንድትኖር አምላክህ እግዚአብሔር የአንተንና የዘርህን ልብ ይገርዛል። እግዚአብሔር ይህን እርግማን ሁሉ በሚጠሉህና በሚያሳድዱ ጠላቶችህ ላይ ያደርገዋል። አንተም ተመልሰህ ለእግዚአብሔር ትታዘዛለህ። ዛሬ እኔም ማዝህን ትእዛዝ ሁሉ ትጠብቃለህ። ከዚያም አምላክህ እግዚአብሔር በእጅህ ሥራ ሁሉና በወገብህ ፍሬ በእንስሳትህ ግልገሎችና በምድር ሰብል እጅግ ያበለጽግሃል። በአባቶችህ ደስ እንደተሰኘ ሁሉ እግዚአብሔር አንተንም በማበልጸግ ደስ ይለዋልና። ይህም የሚሆነው አምላክህን እግዚአብሔርን ከታዘዝህና በዚህ የሕግ መጽሐፍ የተጻፉትን ትእዛዙንና ሥርዓቱን በመጠበቅ በፍጹም ልብህና በፍጹም ነፍስህ ወደ አምላክህ ወደ እግዚአብሔር ስትመለስ ነው። በዛሬው ዕለት የምሰጥህ ትእዛዝ ይህን ያህል አስቸጋሪ ወይም ከአንተ የራቀች አይደለችም። እንድንፈጽማት አምጥቶ ይነግረን ዘንድ ማን ወደ ሰማይ ይወጣል እንዳትል በላይ በሰማይ አይደለችም። ደግሞም እንድናደርጋት አምጥቶ ይነግረን ዘንድ ማን ባህሩን ይሻገራል እንዳትልም ከባህር ማዶ አይደለችም። ነገር ግን ቃሉ ለአንተ በጣም ቅርብ ነው፣ ታደርገው ዘንድ በአፍህና በልብህ ውስጥ ነው። እነሆ ዛሬ ሕይወትንና በረከትን ሞትንና ጥፋትን በፊት ያኖርያለሁ። አምላክህን እግዚአብሔርን እንድትወድ በመንገዱም እንድትሄድና ትእዛዙን ሥርዓቱንና ሕጉን እንድትጠብቅ አዝሃለሁ። ከዚያም በሕይወት ትኖራለህ። ትበዛለህም አምላክህም እግዚአብሔር ትወርሳት ዘንድ በሚትገባበት ምድር ይባርካል። ዳሩ ግን ልብህ ወደ ኋላ ቢመለስና ባትታዘዝ ለሌሎች አማልክት ለመስገድ ብትታለልና ብታመልካቸው በርግጥ እንደምትጠፋ እኔ በዛሬው ዕለት እነግራቸዋለሁ። ዮርዳኖስን ተሻግረህ ትወርሳት ዘንድ በሚትገባበት ምድር ብዙ አትኖርባትም። ህይወትንና ሞትን በረከትንና እርግማንን በፊትህ እንዳስቀመጥ ዛሬ ሰማይና ምድርን ምስክር አድርጌ እጠራብሃለሁ። እንግዲህ አንተና ልጆችህ በህይወት እንድትኖሩ ህይወትን ምረጥ። ይኸውም እግዚአብሔርን እንድትወድ ቃሉን እንድታደምጥና ከእርሱ ጋር እንድትጣበቅ ነው። ምክንያቱም እግዚአብሔር ህይወትህ ነው። ለአባቶችህ ለአብርሃም ለይስሐቅና ለያዕቆብ ልሰጣቸው በማለላቸው ምድር ረጅም እድሜ ይሰጣል። ይህ የእግዚአብሔር ቃል ነው ወገኖች። ስለዚህ ከዚህ ቃል ነው እንግዲህ ሐሳቦችን ቶሎ እንመለከተው። ወደ እግዚአብሔር በመመለስ ህዝቡ በረከትን መምረጥ ይችላል ብሎ ሙሴ ይናገራል። ከቁጥር 1 እስከ 2 እንዲሁም ወደ ኋላ ላይ ቁጥር 10 ላይ ያለውን ሐሳብ ስንመለከት ባለመታዘዝ ምክንያት በርግማን ተመትቶ ከተስፋይቱ ምድር የተበተነው ህዝብ በተበተነበት አይዛብ መካከል እንኳን ሆኖ የሚከተሉትን ቢያደርግ እግዚአብሔር ምን ያደርጋል? እንደገና ሰብስቦ ወዴት ያመጣዋል? ወደ ተስፋይቱ ምድር ለአባቶቻቸው ወደ ሰጠው ወደ ቀደመው ምድር እንደገና እንደሚያመጣቸው ይናገራል። ነገር ግን ህዝቡ ምን ሲያደርግ አንደኛ ወደ ልቡ ተመልሶ ነገሮችን ቢያስተውል ይላል። ወደ ልብ መመለስ የሚባል ነገር አለ። ይሄ ለኛ ትምህርት አይሰጥ ይሰጣል አይደል? ይሄ እኛም ወደ ልብ መመለስ በሚገባን ጉዳይ ወደ ልብ መመለስ እንዳለብን የሚያሳይ የምናገር እግዚአብሔር ቃል ነው። ዘንድሮም አለማስተዋል ሰዎችን ከእግዚአብሔር ሐሳብ ምን ሊያደርጋቸው ይችላል? ሊያርቃቸው ይችላል። ከእግዚአብሔር በረከት ሊበትናቸው ይችላል። ቀጥሎስ ህዝቡና ልጆቻቸው ወደ እግዚአብሔር ቢመለሱ የተውትን ጀርባ የሰጡትን እግዚአብሔር ተመልሰው ወደ አንተ መተናል ማለት ይችላል። እግዚአብሔር ሁልጊዜ ይቅር ባይ ነው ይላል መጽሐፍ ቅዱስ። ሁልጊዜ ይቅር ባይ ነው፣ ሁልጊዜ አይቀስፍም አይልም ይላል እግዚአብሔር ቃል። ዋና ወደ እሱ መመለስ የእውነት ከልብ ነው ወይ ነው እግዚአብሔር የሚያየው። ስለዚህ ህዝቡና ልጆቻቸው ወደ እግዚአብሔር ግን ቢመለሱ እግዚአብሔር ይቀበላቸዋል። በፍጹም ልባቸው በፍጹም ነፍሳቸው እግዚአብሔርን ብታዘዙ፣ ምክንያቱም ኦልሬዲ የተላለፈ እግዚአብሔር ምን አለ? ትእዛዝ አለ። ኦልሬዲ የተዘረዘረ የተሰጠ እግዚአብሔር ምን አለ? ህግና ትእዛዝ አለ፣ ስርዓት አለ። አሁን ስናነብ ራሱ ደጋግመን ህጉን ስርዓቱን ትእዛዙን እያለ ሶስቱ ነገሮች አንድ ላይ እያያዘ ይናገራል። ስለዚህ በፍጹም ልባቸውና በፍጹም ነፍሳቸው እግዚአብሔርን ቢታዘዙት፣ ሌላስ የእግዚአብሔርን ስርዓትና ህግ ቢጠብቁ፣ ሌላስ ይሄው ነው ቤዚካሊ ከህዝቡ የሚጠበቀው። ስለዚህ ህዝቡ እንደዛ ማድረግ ከቻለ፣ ወደ ልቦናቸው መመለስ ከቻለ፣ ወደ እግዚአብሔር መመለስ ከቻለ፣ የእግዚአብሔርን ትእዛዝ የጣልነውን እናነሳለን እንታዘዛለን ካሉ፣ ስርዓቱን እንጠብቃለን ካሉ፣ እግዚአብሔር ደግሞ የሚያደርገው በጣም ብዙ ዝርዝር አለ እዛ አሁን ያነበብነው ክፍል ውስጥ ማለት ነው። ይሄ ደግሞ ከቁጥር 3 እስከ 9 ውስጥ ነው ያለው። እግዚአብሔር ደግሞ ወደ እሱ ለተመለሰው ህዝቡ የሚከተለውን እንደሚያደርግ ሙሴ ይናገራል። አንደኛ እግዚአብሔር ምርኳቸው ምን ያደርጋል? ይመልሳል። እግዚአብሔር ምን ያደርጋል? ይራራላቸዋል። ይራራላቸዋል ማለት ጉስቁልናውን ከላያቸው ላይ ያነሳል ማለት። ማሰብ ትችላላቸው፣ በዙሪያቸው ያለ ህዝብ መጥቶ ህዝቡን ሲወር ጦርነት ነው ታውቃላቸው አይደለም? የሰው ደም ይፈሳል አይደለም? ሰዎች ይታረዳሉ፣ ይገደላሉ። የሚያጠፉትን እያጠፉ ነው፣ እጃቸው ያገኘውን እየያዙ ምርኮ አድርገው የሚሄዱት። ነገሮች ቀላል አይነበሩም። የሰው ስነ ልቦና ላይ የሚፈጥረው ተጽዕኖ ቀላል አይደለም። ያንን ሁሉ ከውስጣቸው ምን ያደርጋል? ይራራላቸዋል ማለት እንደገና እግዚአብሔር ከለላ እንደሚሆናቸው ተስፋ ማድረግ ሲጀምሩ ልባቸው እንደገና ይረጋጋል ማለት ነው። በእግዚአብሔር ዘንድ ተቀባይነት እንደማግኘት የሰውን ልብ ከፍ የሚያደርግ ነገር የለም በምድር ላይ። በእግዚአብሔር ዘንድ ተቀባይነትን እንደማግኘት ሰውን የሚያረጋጋ ነገር የለም። ሀብት አያረጋጋም ሰውን፣ የኑሮ ዋስትና ሰውን አያረጋጋም። እውነተኛ የነፍስ ዋስትና እግዚአብሔር እንደተቀበለን ሲሰማችሁ ነው። እግዚአብሔር እንደሚጠብቃችሁ በዙሪያችሁ እንዳለ ስታስቡት ነው። ስለዚህ እግዚአብሔር ለህዝቡ ምን ያደርጋል? ይራራላቸዋል። እሱ ብቻ አይደለም፣ ከተበተኑበት አይዛብ መካከል እንደገና ምን ያደርጋቸው? ከየቦታው ለቅሞ ወደዛቸው ትንሽ የመሬት እንደገና እንደሚሰበስባቸው ይናገራል። አይገርማችሁ? የእግዚአብሔር ታምራት። ይህ እንግዲህ በእኛ ዘመንም ሆኗል አይደለም? እስራኤል እንደገና ከ2000 ዘመን በኋላ ነው እንደገና እንደ አዲስ ወደዛች ምድር ዘንድሮም ጦርነት ወደምታስተናግደው ምድር የተሰበሰበችው ማለት ነው። ከሩቅ ምድር እንኳን ይላል አይደለም? ወደ ሩቅ ምድር እንኳን ብትጋዙ ይላል አይደለም? ከሩቅ እንኳን ከሩቅ ምስራቅ ያመጣል፣ ከአፍሪካ ያመጣል፣ ከአውሮፓ ያመጣል፣ ከአሜሪካ ጭምር ማምጣት ይችላል እግዚአብሔር ግዜው ሲደርስ ሁሉንም ምን ያደርጋል ወደሳች ወደ ተስፋይቱ ምድር መልሶ ያመጣቸዋል ህዝቡ ያባቶቹን ምድር እንዲወርስ ያደርጋቸዋል ካባቶቹ ልክ ህዝቡን ያበዛቸዋል ይናገራል ቅድም ያነበብነው ውስጥ እግዚአብሔር ህዝቡን ያበለጽጋል እግዚአብሔር የህዝቡንና የዘሩን ልብ ምን ያደርጋል ይገርዛል እቺ በጣም ወሳኝ ሐሳብ ናት ተመታኛል ቁጥር 6 ላይ ያለ ሐሳብ ነው ምን ይላል እግዚአብሔር ህዝቡ አምላካቸው እግዚአብሔርን በፍጹም ልብና በፍጹም ነፍስ እንዲወዱና በህይወት እንዲኖሩ የህዝቡንና የዘሩን ልብ ይገርዛል ይላል አይገርም ልብ ካልተሰካከለ ልብ ላይ ያለ ትርፍ ነገር ካልተወገደ አስቸጋሪ ነው ምን ያደርጋል ሰዎች በሙሉ ልብ ከእግዚአብሔር ጋር እንዳይጣበቁ ያቺ ነገር በቃ መከላከያ ትሆናለች ጣልቃ የገባች መሃል ላይ በእግዚአብሔርና በህዝቡ መሃል ስለምትገፋ የህዝብ ልብ ምን መደረግ ይችላል መገረዝ ይችላል ያንን ግን በርግጥ የሚያደርገው ማን ነው እግዚአብሔር ነው በፍጹም መታዘዝ ህዝቡ ከእግዚአብሔር ጋር ህይወቱን እንዲቀጥል እግዚአብሔር የህዝቡንና የዘሩን ልብ እንደሚገርዝ ይናገራል በእግዚአብሔር በኩል ለህዝቡ የሚደረጉ ነገሮች ዝርዝር ናቸው የልብ መመለስና ወደ ልቦና መመለሱ ካለ ማለት ነው ቀጥሎ ህዝቡም ተመልሶ እግዚአብሔርን የሚታዘዝ ይሆናል ማለት ነው ልቡ ከተገረዘ እግዚአብሔር ህዝቡ ላይ የደረሰውን እርግማን ሁሉ ህዝቡን በሚጠሉና በሚያሳድዱ ጠላቶች ላይ ያደርጋል በተቃራኒው ማለት ነው የእግዚአብሔር ትእዛዝ ሁሉ የሚጠብቅ ሆናል ህዝቡ ከዚህ የተነሳ ማለት ነው እግዚአብሔር የህዝቡን የእጅ ስራ ሁሉ ምን ያደርጋል መባረክ ይጀምራል የባለፈው የበረከት ዝርዝር ውስጥ ማይተናል የዛሬ ሳምንት እሱ ብቻም አይደለም እግዚአብሔር ህዝቡን በወገብ ፍሬ ማለት በልጅ ማለት ነው በእንስሳት ግልገሎች በምድር ሰብል እጅግ ያበለጽጋል ይላል እግዚአብሔር በአባቶቹ ደስ እንደተሰኘ ሁሉ ህዝቡን በማበልጸግ ደስ ይለው ይጀምራል ክብር ለእግዚአብሔር ይሁን እንግዲህ መቼስ የህይወት አካሄድ ሆነና የሰው ልጅ እንደምታቁት እድሜው በጣም ረጅም አይደለም አጭር ነውና አንድ ትውልድ ከእግዚአብሔር ጋር ቢጓዝ ቀጣዩ ትውልድ ከእግዚአብሔር ደግሞ ጀርባ ሰጥቶ መሄድበት ሁኔታ አለ ስለዚህ ተመሳሳይ ነገር ነው የሚደጋገመው ህዝቡ ከእግዚአብሔር ጋር ሲጓዝ እግዚአብሔር በረከት በላዩ ላይ ይሆናል ህዝቡ ለእግዚአብሔር ጀርባ ሲሰጥ ደግሞ ብዙ ነገሮች በህዝቡ ላይ ሲሆን ምድርቱ ስትጎሳቆል ደግሞ በታሪክ ተጽፎ አይተናል ይሄ በርግጥ በእኛ ምድር የምናየው ነገር ነው አሁን ከዚህ ቀጥሎ የምንመለከተው ከቁጥር 11 እስከ 14 ያለውን ሐሳብ ነው ህይወትን ምረጥ የሚለው ትእዛዝ አስቸጋሪ አይደለም የሚለው ነው ሙሴ ይናገራቸው ነበር አላ በሰማይ ውስጥ ነው እንዳትሉ ማለት ከሞት ልክ ህይወትን እንዲመርጡ የተሰጠው ትእዛዝ ይሄን ያህል ከህዝቡ የራቀ ማስቸጋሪ ቋንቋ አይደለም አይደል ግልጽ ነው አይደለም ግልጽ በሆነ ቋንቋ ነው እግዚአብሔር የሚናገራቸው ከኔ ጋር ብትሆኑ ነው የምታተርፉት ከኔ ጋር ብትሆኑ ነው የምትቀጥሉት ከኔ ጋር ብትሆኑ ነው ብዛት የሚኖራችሁ ከኔ ጋር ብትሆኑ ነው አቅም የሚኖራችሁ ለኔ ጀርባ ከሰጣችሁ ሁሉ ነገር እንዳልነበር ይሆናል ምናልባት ተስፋ ያደረጋችኋቸው የተመካችሁባቸው ነገሮች በሙሉ ምን ይሆናሉ እንዳልነበሩ ይሆናሉ አለ እግዚአብሔር ስለዚህ አሁን ህይወትን ምረጡ ይባካችሁን ከኔው ጋር ቆዩ ጀርባ አትስጡኝ የሚለው የእግዚአብሔር ሐሳብ ምን አይደለም ነው ሙሴ ያላቻለው ሩቅ አይደለም በላይ በሰማይ ወይም ደግሞ ከባህር ማዶ ስላልሆነ ማን ሰማይ ወጥቶ ያወርድልናል ወይም ደግሞ ከባህር ማዶ ተሻግሮ ማን ያመጣልናል የሚባል አይደለም ታዲያ ምን አለው ካላችሁ ይናገራል ሙሴ ምን አለ የእግዚአብሔር ትእዛዝ በቃሉ በኩል በአፋችሁ ቀርቧል ሙሴ ምን ይላል አሁን እየተናገርኳችሁ ያለሁት እሱ ነው የእግዚአብሔር ትእዛዝ አዲስ ሌላ ታምር አይደለም ሰማይ ውስጥ የሆነ ሰው ሄዶ በመገለጥ የሚያመጣላችሁ አይደለም ወይም ጓዝ ጭኖ በቃ ስንቅ ሰንቆ ባህር አቋርጦ ሄዶ ከባህር ማዶም የሚያመጣላችሁ አይደለም የእግዚአብሔር ትእዛዝ ህይወት ይሻላችኋል እያለ ያለው አሁን የምትሰሙት የእግዚአብሔር ቃል ነው እያላችሁ የነበረው ማለት ቃሉ በአፋችሁና በልባችሁ ሆኖ ምን ሆኖ ይላል ቀርቧል ይላል ቅድም ስናነብ ሰምታችሁ ቀርቧል ይላል ስለዚህ እኔና እናንተ ለኛ ደግሞ ይበለጠ የቀለለ ይመስለኛል በርግጥ ነገሮቹ እንዲህ በቃል ሆነው ስለመጡ ቀላል ናቸው ማለት አይደለም የልብ ብርሃን ያስፈልጋል አይደለም ኢየሱስ ክርስቶስን ተቀብለን እንደዚህ ረፍት በረፍት የሆነው እግዚአብሔር ስለራራልን ነው ነገራችን አሉ አይደለም አሁን ሰዎች ስለ ጌታ ሲነግራቸው በፍጹም ወስጣቸው ጠብ ማይል በጣም ይከብዳቸው ላይክ ይሆን ምንድነው የምታወሩት ሚሉ አሉ ዘንድሮ ማለት የልብ ብርሃን ያስፈልጋል ምናልባትም የልብ ግርዛት ያስፈልጋል ቀድም እንደተባለ የእግዚአብሔር ነገር ለሰዎች ሞኝነት ሊሆን ይችላል ለስጋዊ አስተሳሰብ ሞኝነት ሊመስል ስለሚችል ስለዚህ አሁንም ለኔና ለእናንተ ህይወትን መምረጥ ከባድ ትእዛዝ አይደለም ህይወትን መምረጥ ሩቅ ያለ ትእዛዝ አይደለም ገና ማን ኦፍ ጎድ መጥቶ ለኛ በልዩ መገለጥ የሚሰጠን አይደል? ህይወትን መምረጥ የእግዚአብሔር ቃል ምናገረውን መቀበልና አሜን ብሎ እሱን ለመኖር ለእግዚአብሔር ጸጋ ራስን ማስገዛት ነው ገነው። እግዚአብሔር በሕዝቡ ፊት በረከትንና ህይወትን በአንድ በኩል በሌላ በኩል ደግሞ ሞትንና ጥፋትን ለምርጫ አኖሯል። ህዝቡ ህይወትን በረከትንና መብዛትን መምረጥ ይችላል። ይህንንም ምርጫ ማድረግ የሚችለው እግዚአብሔርን ሲወድ በመንገዱ ሲሄድ ትእዛዙና ስርዓቱና ህጉን በመጠበቅ ነው። ኦሬዲ የተጻፈውን ነው ሙሴ እየከለሰ ያለው። አዲስ ህግ አይደለም እየሰጣቸው ያለው። ስለዚህ ልዩ መገለጥ እንደባለፈው ተራራ ላይ ሄዶ ግዚያት ፍቶ የሚያመጣው ጉዳይ አይደለም። ኦሬዲ ህጉ ምን ሆኗል? መጥቷል። በቃሉ ውስጥ አለ። መታዘዝ ብቻ ነው። ነገር ግን ህዝቡ በረከትንና ህይወትን ትቶ ደግሞ ሞትንና ጥፋትን ደግሞ መምረጥ ይችላል። ሞትና ጥፋትን መምረጥ ማለት ምን ማለት ነው? ህዝቡ በልቡ እግዚአብሔርን ከመከተል ወደ ኋላ ቢመለስ ቅድም እንዳነበብነው እግዚአብሔርን ባይታዘዝ ብታለልና ለሌሎች አማልክት ሲሰግድ ወይም ቢያመልካቸው በእርግጥ ሞትና ጥፋት ይመጡባቸዋል አይደል? በግልጽ ስለተጻፈ ማለት ይሄ ነው። እንግዲህ ሞትን መምረጥ ማለት ለእግዚአብሔር ጀርባ መስጠት ማለት ይሄ ነው። ሊወርሱ በሚገቡባት ምድርም ብዙም እንደማይኖሩ ተገልጿል። ምርጫቸው ምን ስለሆነ? ጥፋት ስለሆነ፣ ምርጫቸው መበተን ስለሆነ ለእግዚአብሔር ጀርባ መስጠት ማለት ሞትን መምረጥ ማለት ነው። ቤዚካሊ ሌላ ምንም የተለየ ትርጉም የለውም። ስለዚህ መጽሐፉ ምን ይያለ ነው? ህዝቡ ህይወትን መምረጥ ይችላል። አሁን እንግዲህ እርግማን ያለባቸው የዛሬ ሳምንት የተማርናቸው ክፍሎች ውስጥ እንኳን በተደጋጋሚ ይመጣ ነበር ህዝቡ የተኛውን እንዲመርጥ አይደለም? በማል ሙሴ እናቀራቸዋል። ይሄንን ብትመርጡ ይሄ ነው ህይወት፣ ይሄንን ብትመርጡ ይሄ ነው በረከት ይያለ በተደጋጋሚ እናቀራ። አሁንም በዚህ ክፍልም እናቀራ ከቁጥር 19 እስከ 20 ውስጥ እናቀራ። ቀደም እንደመነሻ እንደ ዋና ጥቅስ የተቀመነው አሁንም ህዝቡ ምርጫዎቹን አነጻጽሮ የምጠቅመው መምረጥ ይችላል። ከባድ አይደለም። ህይወት ከሞት ጋር በረከት ደግሞ ከርግማን ጋር በነጽጽር ቀርቦ በህዝቡ ፊት ተቀምጧል። አሁን ቁጥር 19 ላይ ራሱ ስታነቡት ማለት ነው። ስለዚህ ህዝቡ በነጻ ፈቃዱ ህይወትን ከሞት በረከትን ደግሞ ከርግማን አነጻጽሮ መምረጥ ይችላል። የህልና ጉዳይ ነው። እዚህ ጋር የመፍቀር ጉዳይ ነው። ጊዜያዊ ጥቅም ነው የሚያስፈልገኝ ወይስ ከእግዚአብሔር ጋር መጣበቅ ነው የሚያስፈልገኝ? የእግዚአብሔር ፍላጎት ደግሞ በግልጽ ተቀምጧል። በሙሴ በኩል የእግዚአብሔር ፍላጎት ደግሞ እዛው ቁጥር 19 እና በከፊል ቁጥር 20 ላይ ተጠቅሷል። የእግዚአብሔር ፍላጎትና ፈቃድ ምንድን ነው? ህዝቡ ከነ ልጆቹ በህይወት እንዲኖር ነው አይደለም? በህይወት መኖር ማለት ደግሞ ምንድን ነው ብሎ ይናገራል። እዛው ላይ በህይወት መኖር ማለት እግዚአብሔርን መምረጥ ማለት ነው። ከእግዚአብሔር ጋር መቆየትን መምረጥ፣ ከእግዚአብሔር ጋር መኖርን መምረጥ ነው። ሌላ ነገር አይደለም። ክብር ለእግዚአብሔር ይሁን። እስኪ የመጨረሻውን ሐሳብ ትንሽ ጫን ያለ ጊዜ እንወስድበታለን። ያልኳችሁን ሐሳብ እንመልከት። 15 ደቂቃ ወስደን እንመለከታለን። ይሄ የኔና እናንተንም ህይወት በዋናነት ይመለከታል። ህይወትን መምረጥ ማለት ምን ማለት ነው? እንግዲህ ለእስራኤል ልጆች የተገለጸውን እየተመለከትን ወደ ራሳችንም ህይወት እንድንመለከት እፈልጋለሁ በዚህኛው ክፍል ውስጥ ማለት ነው። ስለዚህ ለመሆኑ ህይወትን መምረጥ ማለት በቃሉ መሰረት ምን ማለት ነው? ሶስት ነጥቦችን ይናገራል። እግዚአብሔርን መምረጥ ማለት ወይም ህይወትን መምረጥ ማለት ምን ማለት እንደሆነ፣ የመጀመሪያው ህይወትን መምረጥ ማለት እግዚአብሔርን እንድትወድድ ይላል አይደለም? ስለዚህ ህይወትን መምረጥ ማለት ምንድን ነው? በመጀመሪያ ደረጃ እግዚአብሔርን መውደድ መቻል ማለት። እግዚአብሔር አያስፈልገኝም ማለት ይቻላል አይደለም? ይቻላል አይቻልም? ይቻላል፣ ግን ለህይወት አይሆንም። እግዚአብሔርን መምረጥ ወይም እግዚአብሔርን መውደድ እግዚአብሔር ማለት እንደው ይሄዱ ዛ እግዚአብሔር ጊዜ ማጥፋት አያስፈልግም ማለት ይቻላል፣ ግን ውጤቱን ደግሞ መቀበል የሚባል ነገር አለ። ከዚህ ፍትም ነግራሽው እውነተኛው አምላክ አስገዳጅ አምላክ አይደለም። በመልኩ በመሳደው ነው የሰራው። ህልና የሚባል ነገር ሰጥቶናል። በፈቃዳችን አነጻጽሮ የመምረጥ እድል ሰጥቶናል። ስለዚህ የማይመርጠውን አንገቱን በሉ አይልም። እውነተኛው እግዚአብሔር ሰዎች ደስ ያላቸውን ይምረጡ፣ ነገር ግን እያወቁ ይግቡበት። ስለዚህ ህይወት ማለት ዝርዝሩን ሰምተናል አይደል? ሞት ማለት ዝርዝሩን ሰምተናል። ዝርዝሩን ያቀርባል የኛ እግዚአብሔር። ከዛ ምርጫው ያንተ ያንቺ ነው ይላል። በነፃ ፈቃድ ነው የምትመርጠው እንጂ ተገደ አይደለም ይላል እግዚአብሔር። ስለዚህ ህይወትን መምረጥ ማለት የመጀመሪያው እግዚአብሔርን መውደድ ነው። መጽሐፍ ቅዱሳችን በአዲስ ኪዳንም በማርቆስ ወንጌል ምዕራፍ 12 ላይ ጌታ ሲናገር ተጠይቆ ነው አክቹአሊ ከሁሉ ፊተኛይቱ ትእዛዝ የቱ ናት ተብሎ ተጠይቆ ፈተና አለበት ነገሩ። ግን ዋናው እኛ ሆነ የፈለግነው ጌታ ፊተኛይቱ ያላትን ትእዛዝ እሷ ላይ የሙጭጭ ማለት ያስፈልጋል። ምንድን ነው ያለው ጌታ? ኢየሱስም መለሰላቸው ለነዚህ ለሚፈታተኑ ሰዎች ከሁሉም ይበልጣው ይሄ ነው እስራኤል ሆይ ስማ ጌታ አምላካችን አንድ ጌታ ነው አንተም ጌታ አምላክህን በፍጹም ልብህ በፍጹም ነፍስህ በፍጹም ሐሳብህና በፍጹም ኃይልህ ውደድ እግዚአብሔርን ስንጠቀለው በሁለንተና ነው የምንወደው ተግባባን አይደለም እግዚአብሔርን ለመውደድ የምናስቀረው ነገር አይኖርንም ኃይል አናስቀርም ነፍስ አናስቀርም አእምሮ ወይም ሐሳብ አናስቀርም ልብ ወይም ስሜት አናስቀርም በሁለንተና ነው እግዚአብሔርን እንድንወድ የተጠየቀው ራሳችንንና እንደኛ ሲሆኑትን ደግሞ ራሳችንን በሚወድበት ልክ ነው የምንወደው ራሳችንን ደግሞ መውደድ መማርም ሊኖርብን ይችላል አይታውቁባናል ራሳቸውን የማይቀበሉ ሰዎች አሉ አይደል ወደ ጌታ ገመተው መማር አለባቸው ዋጋቸውን ማወቅ አለባቸው የራሳቸውን ዋጋ ካወቁ በኋላ ደግሞ ቀጥሎ ምን ማድረግ አለባቸው ራሳቸውን በተቀበሉበትና ራሳቸውን በሚወዱበት የመውደድ ልክ እንደነሱ ሰሆኑትን ባለንጀሮቻቸው መውደድ ደግሞ ይተበግባል ግን እሱ አይደለም አንቆም ነገሩ ራስን መውደድም አይደለም ህይወት ባለንጀራን እንደራስ መውደድም አይደለም ህይወት ህይወት ምንድነው እግዚአብሔርን በሁለንተና መውደድ ነው ለምን በሉኝ ለምን ካላችሁ ሰው አጠገቡ ልንኖርም ላንኖርም እንችላለን ሰው ብቻውን ጫካ ውስጥ ሊኖር ይችላል ሰዎች ገዳምም ይገባል አይደለም ይሄ ህይወት መረረኝ በቃ ህዘር ጋር ብቻ ነው ማሳለፈው ብለው ገዳምም የሚገባው አሉ አያችሁ ከሰው ተነጥሎ መኖር ይችላል ከእግዚአብሔር ተነጥሎ መኖር ግን አይቻል ስለዚህ እግዚአብሔር ነው በሙሉ ነገራችን እንድንወድ የተጠየቀው እግዚአብሔርን በሁለንተና መውደድ የመጀመሪያው ህይወትን መምረጥ ነው ከበለ እግዚአብሔር ይሆን ሁለተኛስ ህይወትን መምረጥ ማለት እዛ ቀድም የተመለከተው ቁጥር 19 እና 20 ላይ ባለው ሐሳብ መሰረት ነው የድን ያለው ሁለተኛ ህይወትን መምረጥ ማለት በዚህ ዛሬ በተማርነው ወይም ባነበብነው ክፍል መሰረት የእግዚአብሔርን ቃል ማድመጥ ነው ህይወትን መምረጥ ማለት የእግዚአብሔርን ቃል ማድመጥ ነው እዚህ ሁሉ ምንናገረው የምንዘምረው የምንጸልየው የእግዚአብሔርን ቃል እሱን የህይወት መመሪያ ማድረግ ህይወትን መምረጥ ነው ይላል እንግዲህ ቅዱስ መጽሐፍ እንደሰማነው ዮሐንስ ወንጌል ላይ አሁንም ወደ አዲስ ኪዳን ላምጣችሁና ምዕራፍ 14 ከቁጥር 15 እስከ 16 ጌታችን የተናገረውን ሐሳብ እንመልከት ምን አለ ጌታ ሲናገር ብትወዱኝ ትእዛዘን ምን ታደርጋላችሁ ትጠብቃላችሁ መውደዳችሁ ምድረጋገጠ በምናችሁ ነው በተግባራችሁ ነው ወዳለው ጌታ ሆይ አይደለም ምትወዱ ከሆነ በምድረጋገጣል አለ ጌታ ትእዛዘን ስትጠብቁ ትገኛላችሁ አለከ ስታወሩ ትገኛላችሁ አይደለም ትእዛዙን ስትኖሩት ትገኛላችሁ አለ እኔ አብን ለምናለሁ አለ ከዛ በኋላ እርሱም ከናንተ ጋር ለዘላለም የምኖር ሌላ አጽናኝ ይሰጣችኋል እንግዲህ እግዚአብሔርን መምረጥ ማለት የዘላለም ህይወት መምረጥ መሆኑን ይግባችሁ በዛው እግዚአብሔርን መምረጥ ማለት የማይቋረጥን ህይወት መምረጥ ነው የእግዚአብሔር መገኘት ውስጥ መኖርን መምረጥ ነው ባንመርጠውስ በዚህ ምድር ላይ እንኳን ተመልሰን ከእግዚአብሔር ጋር የምንኖርበት እድል ቢኖረን እንኳን ይሄ ህይወት ከተቋረጠ በኋላ በዛኛው የህይወት ምዕራፍ ከእግዚአብሔር ጋር የመሆን እድላችን ምን ይሆናል? የተዘጋ ይሆናል ቻፕተሩ ማለት ነው። ስለዚህ ጌታ ምን አለ? እኔን የምትወዱኝ ከሆነ በተግባራችሁ ይታያል። እኔን በተግባር የሚወደኝ ሰው ደግሞ አባቴ ምን ያደርጋል? ከሱ ጋር ለዘላለም የሚኖር አጽናኝን ወደሱ ይልካል። በሌላ ስፍራ ጌታ ራሱ ሲናገር እኔና አብ ጭምር መተን በሱ ዘንድ መኖሪያ እናደርጋለን ብሏል። አያችሁ ከእግዚአብሔር ጋር መኖር ማለት የእግዚአብሔርን ትእዛዝ ወይም ደግሞ የጌታን ትእዛዝ የጌታን ሐሳብ መኖር ማለት ነው። ሌላ ነገር አይደለም። እንጨምር ሌላ። ይሄው ሐዋርያ በመልእክቶቹ በመጀመሪያው መልእክት ምዕራፍ 2 ቁጥር 3 እና 5 ባለው ሲናገር ምን አለ? ትእዛዞቹን ብንፈጽም እርሱን ማወቃችን በዝርግጠኞች እንሆናለን። እግዚአብሔር ይኖር አይኖር እንኳን ብሎ የሚቸገር ሰው እግዚአብሔር የተናገራቸውን ትእዛዞች ሄዶ ይመልከታቸው። እነዛን ትእዛዞች ለመኖር ይሞክር። ክርስቶስን የተቀበለና ዳግም የተወለደ ከሆነ እግዚአብሔር መንፈስ በውስጡ አለ ብለናል አይደል? በአብርሃም ምክንያት የተቀበለው የመንፈስ ተስፋ አለ። ከእግዚአብሔር ሕግ አብሮ የሚያስከደን ለርግማን እንዳንጋለጥ የምረዳን የእግዚአብሔር ቃል አልተለወጠም ወገኖች ቀደምም ተናግራለሁ። ህጉ አይደለም የተቀየረው የኛ ሁኔታ ነው የተቀየረው። እግዚአብሔር ራሱኛ ወስገባና የሚፈልገውን አይነት ህይወት አኖረን ነው ሐሳቡ እንጂ የተለወጠ ነገር የለም። እግዚአብሔር ህግ አልተሻረም። ዘንድሮም ሰው መግደል ክልክል ነው። አሜን። ዘንድሮም ማመንዘር ክልክል ነው። ዘንድሮም ሰው ማማት ክልክል ነው። የተለወጠ ነገር የለም። የተለወጠው የኛ ሁኔታ ነው። እግዚአብሔር ራሱኛ ወስገባና የሚፈልገውን አይነት ህይወት በእኛ ውስጥ መኖር ስለጀመረ ነው። ልዩነቱ እሱ ጋር ነው ማለት ነው። ስለዚህ ምን አለ ሐዋርያው ሲናገር ትእዛዛቶቹን ስትፈጽሙ ራሳችሁን ካገኛችሁ እርግጠኛ መሆን ትችላላችሁ እናንተ እግዚአብሔርን ታውቁታላችሁ አለ። ክብር ለእግዚአብሔር ይሁን። እግዚአብሔርን ለማወቅ በጣም የምንፈልግ ከሆነ ትእዛዛቶቹ ጋር እንሂድ። ትእዛዛቶቹ ምን ይላሉ? ትእዛዛቶቹ በህይወታችን ይታያሉ ወይ? በህይወታችን ትእዛዛቶቹን እየኖርን ራሳችንን ካገኘን የእግዚአብሔር መንፈስ በእኛ በኩል እነዛን ትእዛዛቶች እየኖረ ስለሆነ እግዚአብሔርን እናውቃለን። እሱ ብቻ አይደለም፣ በተቃራኒው ደግሞ በንግግር እርሱን አውቃለሁ እያለ ትእዛዙን የማይፈጽም ምንድን ነው? ሐሰተኛ ነው፣ እየዋሸ ነው፣ እያጭበረበረ ነው፣ አታላይ ነው። ቅድምም ተናግረናል። ጌታ ምን አለ? ብትወዱኝ ትእዛዘን ትፈጽማላችሁ እንጂ አታወሩም፣ ጌታ ይወዳሉ ትላላችሁ አላለ። እንዲያውም ሌላ ቦታ ምን ብሏል? ጌታ ሆይ ጌታ ሆይ የሚለኝ ሁሉ የእውነት እኔ ጌታ አይደለሁም ማለት የውሸት ሊሆን ይችላል ማለት ነው በዚህ ቃል። ስለዚህ ወሬ አይደለም ነገሩ። አሁን እግዚአብሔር ምን ይያለን ነው? ከእስራኤል ልጆች ህይወት ሲያስተምረን ምን አለ? አሁን የእግዚአብሔርን ሐሳብና ፈቃድ ወደ መኖር መመለስ አለብን እንደማለት። የእግዚአብሔርን ፍቅር ለሰዎች ማውራት የለባችሁም ይያልኩ አይደለም። እግዚአብሔር በእናንተ ውስጥ ያፈሰሰውን ህይወታችሁን የለወጠውን የእግዚአብሔርን ፍቅር ገና ስታሰቡት የሆነ እንባ በእንባ የምትሆኑበትን ፍቅር ለሰዎች ማውራት ትችላላችሁ። ነገር ግን እግዚአብሔር ከኛ የሚጠብቀው በሱ ፊት ስንሆን ከሱ ጋር ስንኖር ህይወታችን ምን መምሰል እንዳለበት እንደ ቃሉ እንዲሆን ነው ፍላጎቱ። ስለዚህ አሁንም ሐዋርያው በዚህኛው መልእክቱ ምን ይያለ ነው? እግዚአብሔር የሚታወቀው በተግባር ትእዛዛቱን ስንኖረው ነው። በንግግር አውቃለሁ አይሰራም። እንዲያውም ቀጥሎ ምን ይላል? ነገር ግን ማንም ቃሉን ቢጠብቅ የእግዚአብሔርን ቃል ማለት ነው በእውነት የእግዚአብሔር ፍቅር በእርሱ ምን ሆኗል? ፍጹም ሆኗል። የእግዚአብሔር ፍቅር በእሱ ተገኝቷል፣ የእግዚአብሔር ፍቅር በእሱ መኖሩ ተረጋግጧል እያለ ነው። ያ ሰው እግዚአብሔርን እንደሚወድ በተግባር የተጨበጠ ነው እያለ ያለው። እኔና እናንተስ ህይወትን መርጠናል አይደለም? ክርስቶስ ኢየሱስን የግል አዳኛችን አድርገን ተቀብለናል። ምክንያቱም ቃሉ ሲናገር በእርሱ የሚያምን ሁሉ የዘላለም ህይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስከሰጠ ዓለምን ሁሉ እንዲወዷል። አንድያ ልጁን ምን አደረግን? አመንን፣ በእርሱ አመንን። ከእግዚአብሔር ዓለም የመጣ ነው፣ የእግዚአብሔር መልእክተኛ ነው፣ መሲሁ ነው፣ ወይም ክርስቶስ ነው፣ የተቀባው ነው። እግዚአብሔርንና ከእግዚአብሔር የራቀውን ህዝብ ሊያስታርቅ በእግዚአብሔር እቅድ መሰረት ወደ ሰው ልጆች የመጣው እሱ ነው ብለን ስንቀበል ህይወትን መርጠናል። ግን ህይወትን መምረጣችን የእግዚአብሔርን ትእዛዛት በመኖር እየተረጋገጠ ነው ወይ የሚለው ነው። ምክንያቱም ህይወትን መምረጥ ማለት እግዚአብሔርን መምረጥ ነው። እግዚአብሔርን መምረጥ ማለት ደግሞ የእግዚአብሔርን ድምፅ፣ የእግዚአብሔርን ቃል፣ የእግዚአብሔርን ትእዛዝ፣ የእግዚአብሔርን ስርዓት ምን ማድረግ ነው? መታዘዝ ነው፣ እሺ ማለት ነው። እግዚአብሔር በዚህ ውጡ ስል በዛ መውጣት ነው እንጂ በተቃራኒ በዚህ በኩል ነው የሚሻለኝ አለ ማለት ነው። ክብር ለእግዚአብሔር ይሁን። የእግዚአብሔር ፍቅር በእናንተ መኖሩ ተረጋግጧል ወገኖች? ሐዋርያው እንግዲህ ሲናገር ማንም የእግዚአብሔርን ቃል ቢጠብቅ በእውነት የእግዚአብሔር ፍቅር በእርሱ ምን ሆኗል? ፍጹም ሆኗል፣ በእሱ ተሟልቷል። ይሄ ሰው የእግዚአብሔር ፍቅር በእውነት አለው፣ ይሄ ሰው ከምር እግዚአብሔርን ይወዳል አለ ሐዋርያው ሲናገር። ስለዚህ የእግዚአብሔርን ቃል እናደምጣለን ወይ? የእግዚአብሔርን ቃል እንኖረዋለን ወይ የሚለውን ራሳችንን እንጠይቃለን። ህይወትን ስለመምረጣችሁ እኔ እርግጠኛ ነኝ፣ ምክንያቱም ክርስቶስን ስለምትወዱ ነው። ከእኔ ጋር ማህበርተኛ ሆነን እዚህ ስፍራ ላይ ያለ ነው እርግጠኛ መሆን ይችላል። በእሱ አንጻር ግን ፕራክቲካሊ የእግዚአብሔርን ህይወት እየኖርን ነው ወይ? የመረጥነውን እግዚአብሔር የሚያዘንን እየኖርን ነው ወይ የሚለውን ነው። ቅድም እንዳልኳችሁ ቃሉ ምን አልሆነም፣ አልተለወጠም። የተለወጠው የእኛ ሁኔታ ነው። ክብር ለእግዚአብሔር ነው። ሶስተኛ ህይወትን መምረጥ ማለት ምን ማለት ነው? ሶስተኛውና የመጨረሻው ነጥብ ከዛ እናጠቃላለን። ከእግዚአብሔር ጋር መጣበቅ ነው። ህይወትን መምረጥ ማለት አሁን ቅድም ካነበብ ነው ዘዳግም ምዕራፍ 30 ቁጥር 19ና 20 ውስጥ ካለው ሀሳብ የተሰጠን ሙሴ ለህዝቡ የሰጠው ሶስተኛው ሀሳብ ህይወትን መምረጥ ማለት እግዚአብሔርን መምረጥ ነው። እግዚአብሔርን መምረጥ ማለት ደግሞ እግዚአብሔርን እንድትወድድ፣ ቃሉን እንድታደምጥና ከእርሱ ጋር እንድትጣበቅ ነው ብሎ ተናግረዋል አለ። ስለዚህ በሶስተኛ ደረጃ ህይወትን መምረጥ ማለት ከእግዚአብሔር ጋር የሙጥኝ ማለት ነው። ከእግዚአብሔር ጋር መጣበቅ ማለት ነው። ከእግዚአብሔር ጋር ያለን ቁርኝታችን ምን ይመስላል የሚለውን እንግዲህ ራሳችን እንጠይቃለን። ዛሬ ህይወትን መርጣችኋል፣ እርግጠኛ ነኝ እኔም ህይወትን መርጫለሁ። በህይወት መስመር ላይ እየተጓዝን ነው። እግዚአብሔር ነው ምርጫችን። እግዚአብሔር ውስጥ ያለው ህይወት ይበልጣል ብለናል። በዚህ ምድር ውስጥ ካለው ህይወት እግዚአብሔር ውስጥ ያለው ህይወት ይበልጣል። ሁሉ ነገር ከእግዚአብሔር ውስጥ ነው የተገኘው። የሁሉ ነገር መገኛ የእናንተ ከሆነ ሁሉ ነገር አላችሁ። ነገር ግን እግዚአብሔርን መምረጥ ማለት ደግሞ ምን አለ? ፕራክቲካሊ የሚደረጉ ተግባራት አሉ። ተግባራዊ ጉዳዮችን ያስከትላል። እንግዲህ አንደኛው ከሱ ጋር መጣበቅ የሚለው ሐሳብ ነው። ከመጀመሪያ ከአዲስ ኪዳን ከማይታችን በፊት ከሳሙኤል መጽሐፍ እንመልከት። አንደኛ ሳሙኤል ምዕራፍ 12 ቁጥር 20 ላይ የሚናገረውን አነባለሁ። እንደዚህ ይላል፣ እግዚአብሔርን በፍጹም ልባችሁ አምልኩት እንጂ እግዚአብሔርን ከመከተል ፈቀቅ አትበሉት። በፍጹም ልባችሁ ምን አድርጉት? አምልኩት። በፍጹም ልባችሁ ማለት የእውነት የተከፋፈለ ወድህም የሚቀላውጥ ልብ አይኖራችሁ። በቃ እግዚአብሔር እሱ ለእንተናይ ነው ካላችሁ እሱን ከማምለክ ምን አታርጉ? ፈቀቅ አትበሉ። ሊጠቅማችሁ ወይም ሊያድናችሁ ማይችሉ ምናምን ነገሮችን አትከተሉ፣ ከንቱ ናቸውና። በነገራችን ላይ ነብዩ ሳሙኤልን ሐሳብ የተናገረው ከባድ ሁኔታ ተፈጥሮ ነው። የተፈጠረው ሁኔታ ምንድነው? በታሪኩ እንደምታሳውሱት የአይዛብ መንግስታትን ተመለከቱ። በዙሪያቸው አሉ። እንግዲህ የተስፋይቱ ምድር ላይ ገብተው ነበር አይደል? ይሄ የተስፋይቱ ምድር ላይ ከገቡ በኋላ የሆነ ነገር ነውና አይዛብን እንዳይመለከቱ ተመክረው ነበር። አምልካችሁ እንደነሱ አይሁን፣ አስተዳደራችሁ እንደነሱ አይሁን፣ እናንተ የተጻፈላችሁ እግዚአብሔር ምን አላችሁ? ህግ አላችሁ ተብሎ ተነግሯቸው ዛለ እንደ አይዛብ ለኛም ንጉስ ያስፈልገናል አሉ። እግዚአብሔር እንዳዘነ ይናገራል መጽሐፍ ቅዱስ። እግዚአብሔር ራሱ ንጉስ ሊሆናቸው ወዶ የማይታይ ስውር ንጉስ ግን ሁሉ ማድረግ የሚችል ንጉስ ሊሆናቸው ሲገባ ሳለ ሰዎቹ አይናቸው ፊት ልክ እንደ አይዛብ እኛም ንጉስ ያስፈልገናል አሉ እና እግዚአብሔር በጣም ተቆጣ። እግዚአብሔር በነቢዩ በኩል ሲቆጣ ደነገጠ ህዝቡ። ታዲያ ምን ይሻላል? አንተም ከኛ ልትለይ ነው ማለት ነው አይነት ነገር ነው። እና በዚህ ክፍል ሳሙኤል የሚያጽናና ቃል ሲናገራቸው ነው፣ እኔም ስለ እናንተ መጸለይ አልተውም ይላል። እዚህ አካባቢ ስታነቡት እኔም እግዚአብሔር ከኔ ያርቀዋል እና ለእናንተ ለእግዚአብሔር መጸለይ ብተው እግዚአብሔር እንዲህ ያለን ነገር ከኔ ያርቀው ብሎ ከማለላቸው በኋላ ግን ምክር ይሰጣቸው። ምን የሚል ምክር? ብቻ እናንተ አሁን ጥፋት አጥፍታችሁም ቢሆን ምን አሉ? በፍጹም ልባችሁ እግዚአብሔርን አምልኩት እንጂ እግዚአብሔርን ከመከተል ፈቀቅ አትበሉ። እሱ ብቻም አይደለም፣ አሁን እንግዲህ እንደ አይዛብ መኖር አማራችሁ አይደለም፣ ንጉስ ፈልጋችሁ ቀጥሎ አምልኮንም ልትፈልጉ ነው ማለት ነው። ቀጥሎ እንደ አይዛብ አምልኮም ልትፈልጉ ነው፣ የሚታይ ነገር ይሰራልን ልትሉ ነው በቃ። ስለዚህ ይሄ በጣም አደገኛ አካሄድ ነው ብሎ ምክር ሰጣቸው ማለት ነው። ለእኛ ግን ትምህርት የሚሆነው እሱ አይደለም። ከዚህ ውስጥ የምንወስደው ምንድን ነው? በፍጹም ልብ እግዚአብሔርን ማምለክና እግዚአብሔርን ከመከተል ላፍታም ቢሆን ፈቀቅ ያለ ማለት ጉዳይ ነው ከዚህ እንድንወስድ የተፈለገው። አሁን ወደ አዲስ ኪዳን ደግሞ እንምጣ። አዲስ ኪዳን ላይ ጌታችን ኢየሱስ ክርስቶስ ከእሱ ጋር ስላለን ግንኙነት የተናገረው ወይም ያስተማረበት ክፍል አለ። ምዕራፍ 15 ታውቃለች፣ ስለ ወይን ግንዱና ስለ ወይን ግንዱ ቅርንጫፎች ያስተማረበት ክፍል ላይ ሄደን ስናይ ከቁጥር 4 ጀምረን ስንመለከት ምዕራፍ 15 ላይ እንደዚህ ይላል። ቁጥር 4 እስከ 6 ጌታ ምን አለ? በእኔ ኑሩ እኔም በእናንተ ኖራለሁ። ከእግዚአብሔር ጋር መጣበቅ የሚለውን አስቡ። በእኔ ኑሩ እኔም በእናንተ። ቅርንጫፍ በወይኑ ግንድ ካልሆነ በቀር ብቻውን ፍሬ ሊያፈራ አይችልም። ይሄ የእኛና የእግዚአብሔር ግንኙነት የግንድና የቅርንጫፍ ያህል ነው እያለ ያለው ጌታ። ማንኛውም ቅርንጫፍ የፈለገውን ያክል ለምለም ቢሆን፣ የፈለገውን ያክል ፍሬ የተሸከመ ቢሆን ከግንዱ ብትለዩት ምን ይፈጠራል? ጥቂት ላፍታ ነው ልምላሜ የሚቆየው፣ ወይም ጥቂት ላፍታ ነው የፍሬው ወዝ ራሱ የሚቆየው። ወዲያው ምን ይሆናል? ይደርቃል፣ እንዳልነበር ይሆናል። ግንዱ ላይ የተጣበቁት ግን ልምላሜያቸው ይቀጥላል፣ የፍሬያቸውም መጎምራት ይቀጥላል። ምንም የሚለወጥ ነገር አይኖርም። ግንዱ ላይ ያሉት ይቀጥላል። ከግንዱ የተለየ ግን ፕራክቲካሊ በህይወት ባለ ምሳሌ የምናውቀውን ነገር ነው ጌታ የምናገረው ማለት ነው። ስለዚህ እግዚአብሔርን መምረጥ ማለት ወይም ህይወትን መምረጥ ማለት ከእግዚአብሔር ጋር መጣበቅ ነው። ቅርንጫፍ ከግንድ ላይ ተነጥሎ ከንቱ እንደሆነ ሁሉ ህይወታችን ከእግዚአብሔር ከተነጠለ ከንቱ እንደሆነ ማወቅ ማስተዋል ከኛ ይጠበቃል። ክብር ለእግዚአብሔር ይሁን። ሲቀጥል ምን አለ ጌታ? እናንተ በእኔ ካልኖራችሁ ፍሬ ልታፈሩ አትችሉም። እኔ ወይን ተክል ነኝ፣ እናንተም ቅርንጫፎች ናችሁ። ማንም በእኔ ብኖር እኔም በእርሱ ብኖር እርሱ ብዙ ፍሬ ያፈራል፣ ያለ እኔ ምንም ልታደርጉ አትችሉምና። ቅድም እስራኤላውያን ህይወትን ምረጡ፣ ህይወትን ምረጡ፣ በረከትን ምረጡ፣ በረከቱ ምረጡ እየተባሉ የሚመከሩት ህይወትን አለመምረጥ ምን እንደሆነ ያሳያል፣ ጥፋትን መምረጥ። ጌታም ተናገረ በግልጽ ከክርስቶስ ጋር እንደ ቅርንጫፍ እዛው እሱ ላይ እንደተጣበቁ አለመቆየት ማለት ከንቱነት ነው፣ ያለ እሱ ምንም ማድረግ ስለማንችል ማለት ነው። ክብር ለእግዚአብሔር ነው። ከብሉይ ኪዳን ይህንን ሀሳብ እንመልከትና እንጨርሳለን። ቅድም ምዕራፍ 30 ላይ ያለው ሀሳብ እግዚአብሔርን ምረጡ፣ ከእሱ ጋር መጣበቅን ምረጡ፣ እሱን ማድመጥን ምረጡ፣ እሱን ታዘዙ የሚለው ሀሳብ ክለሳ ነው ብያቸዋለሁ። ምዕራፍ 13 ጋር ወደኋላ እንሄድ። ይሄም ከምራፍ 13 የተወሰደ ነው። ይሄውን ይሄ በሐምራዊ የተሰመረው የምታዩት አስቀድሞ ህግ የተሰጠበት ምራፍ ነው። እዚህ ጋር የምትመለከቱት ምን ይላል? አምላካችሁ እግዚአብሔርን ተከተሉት፣ ፍሩት፣ ትእዛዛቶቹንም ጠብቁ፣ ታዘዙት፣ አገልግሉት፣ ከእርሱም ጋር ምን ሁኑ ተጣበቁ ይላል። እነዚህን ሐሳቦች ተመልከቱ። እግዚአብሔርን ምን አርጉ? ተከተሉት። እርሱን ከመከተል ፈቀቅ አትበሉ ብሎ ሳሙኤል እንደተናገረው ነው ማለት ነው። ፍሩት፣ እግዚአብሔር ሊፈራ የሚገባ ነው። እንደው መጽሐፍ ቅዱስ ሰውን አይደለም መፍራት ያለብን፣ ሰውን መፍራት ወጥመድ ነው፣ ችግር ውስጥ ይከታቸዋል፣ ምንም ነገር እንዳሰሩ ያደርጋቸዋል። እውነተኛ ፍርሃት ለማን ነው የሚገባው? እግዚአብሔር ቃል ሲናገር የሚያስፈራችሁ የሚያስደነግጣችሁ ማን ብቻ ነው መሆን ያለበት? እግዚአብሔር ብቻ ነው መሆን። ከእግዚአብሔር ውጭ የሚፈራ የምትንቀጠቀጡለን ሌላ ነገር ሊኖር አይገባም። በብሉይ ኪዳን የተሰጠው ትእዛዝ ግን አልተለወጥም። አዲስ ኪዳን ጋር እንምጣና እንጨርስ። ትእዛዙ አልተለወጥም፣ የተለወጠው የእኛ ሁኔታ ነው። በዚህ ክፍል ጌታ ነው እየተናገረ ያለው። አሁን በተደጋጋሚ ምዕራፍ 14ን እየጠቀስን ነው። ምዕራፍ 14 ውስጥ ያለው ሐሳብ ኤግዛክትሊ እዛ ጋር ካለው ጋር አንድ አይነት ነው። ላንብበው፣ እንደዚህ ይላል። ከቁጥር 21 እስከ 24 ኢየሱስ ነው እየተናገረ ያለው። የሚወደኝ ትእዛዝን ተቀብሎ የሚጠብቅ ነው፣ የሚወደኝንም አባቴ ያደርገዋል፣ ይወደዋል፣ እኔ እወደዋለሁ፣ ራስንም ምን አደርጋለሁ? ይገልጥለታለሁ። እግዚአብሔር ራሱን እንዲገልጥላችሁ ወይም ጌታ የበለጠ በእናንተ እንዲሰራ ፈቃዱን እንዲገልጥላችሁ ከፈለጋችሁ ትእዛዙን ተቀብሎ በተግባር ማሳየት ነው እንጂ እንደው ተቀብሎ አእምሯችንን በእሱ የማሳበት ጉዳይ አይደለም ማለት ነው። ከዚያም ያስቀሩት ያልሆነው ይሁዳ ጌታ ሆይ ታዲያ ለዓለም ሳይሆን ራሴን ለእኛ የምትገልጠው እንዴት ነው አለው ይላል። ኢየሱስም እንዲህ አለ፣ የሚወደኝ ቢኖር ቃልን ተቀብሎ ይጠብቃል። የቀድሞ ተቀብሎ እዚህ ማመጣሁት። እሺ፣ ሀሳቡ አንድ አይነት ነው። ቃልን ይጠብቃል። ከላይ ምን አለ? ቃልን ተቀብሎ የሚጠብቀው እሱ ነው የሚወደኝ አለ። አሁን ደግሞ ምን አለ? ራስን ለእኛ እንዴት ነው የሚገልጠው ሲባል ቃልን ሲጠብቁት በዛ ውስጥ ነው ራስን የሚገልጠው እያለ ነው ጌታ ማለት ነው። የሚወደኝ ቢኖር ቃልን ይጠብቃል፣ አባቴም ይወደዋል፣ ወደ እርሱም እንመጣለን፣ ከእርሱም ጋር እንኖራለን። የማይወደኝ ቃልን ምን አያደርግም? አይጠብቅም። ይህ የሚሰሙት ቃል የላከኝ የአብ ነው እንጂ የእኔ አይደለም። ስለዚህ አሁን ኢየሱስ የተናገረው ቃል ዘዳግም ላይ ቅድም በሙሴ በኩል የተነገረው እግዚአብሔር ቃል ነው ማለት ነው። እግዚአብሔርን ተከተሉት፣ እግዚአብሔርን ታዘዙት፣ እግዚአብሔርን ፍሩት፣ ከእግዚአብሔር ጋር ተጣበቁ ምለው ሀሳብ ኢየሱስ መልሶ እዚህ ጋር እያመጣ ነው። እኔን መውደዳችሁ ወይም እግዚአብሔርን መውደዳችሁ የሚረጋገጠው ለእግዚአብሔር ትእዛዝ ባላችሁት አክብሮት ነው። ወገኖቼ የእግዚአብሔር ቃል ለእስራኤል የመጣው ብቻ አይደለም፣ ነገሩ ወደ አዲስ ኪዳንም ተሻግሮ ለእኛም እንደመጣ ትመለከታላችሁ እዚህ ጋር ማለት ነው። ስለዚህ ህይወትን መርጠናል፣ ነገር ግን ህይወትን በተግባር እንኖረዋለን ወይ? ህይወትን መምረጥ ማለት እግዚአብሔርን በሁለንተና መውደድ ነው። ቼክ አድርጉ፣ እግዚአብሔር ከሁሉም ነገራችሁ በላይ ነው ወይ? በህይወታችሁ ዞር ብደረግ ከእግዚአብሔር ጋር ያላችሁ ነገር አይመታም ወይ? እርግጠኞች ናችሁ? ምንም ነገር ከህይወታችሁ ዞር ብል ከእግዚአብሔር ጋር ያላችሁ ነገር እንዳለ ይቀጥላል ወይ? ራሳችሁን እዩ። እግዚአብሔርን መምረጥ፣ ህይወትን መምረጥ ማለት የእግዚአብሔርን ቃል መስማት ነው። የእግዚአብሔርን ቃል ምን ያክል ትታዘዛላችሁ? መንፈስ ቅዱስ በዕለታዊ ኑሯችሁ ሲመክራችሁ ሲመራችሁ ምን ያህል ትታዘዛላችሁ? ራሳችሁን ቼክ አድርጉ። በመጨረሻም ህይወትን መምረጥ ማለት ከእግዚአብሔር ጋር የተጣበቀ ህይወት ነው ይላል እዚህ ጋር። ከእግዚአብሔር ጋር የተጣበቀ ህይወት ደግሞ ተግባራዊ ነው እንጂ ወሬ አይደለም። እኔ ከእግዚአብሔር ጋር የተጣበቅኩ ነኝ፣ እኔ አስራት ከፍላለሁ፣ እኔ ይህን ያክል ጾማለሁ ብላችሁ እንደዛ ግብ ሰው እንዳንሆን። ህይወታችን ከእግዚአብሔር ጋር የተጣበቀ ነው ማለት እራሱ የሚያወራ ህይወት ነው ማለት ነው እንጂ አፋችን አይደለም። ስለዚህ ህይወታችን እንዲያወራ ጌታ ይርዳል፣ ጸጋ ይብዛልን። የእኛን ሁኔታ የለወጠ የጌታ መንፈስ በእኛ ውስጥ አለ። የእኛም ፈቃድ ብቻ ይጠባበቃል። እግዚአብሔር በእኛ ህይወት እንዲሰራ ከፈቀድን እግዚአብሔር በእርግጥ በእኛ ህይወት ይሰራል። ክብር ለእግዚአብሔር ይሁን። እንቁምና እንጸልይ። እስኪ አንድ ደቂቃ እንወስዳለን፣ በእውነት አንድ ደቂቃ እንወስዳለን። በእነዚህ ሶስት ሀሳቦች ራሳችንን እናያለን በእግዚአብሔር ፊት። ህይወትን መምረጥ ማለት እግዚአብሔርን መውደድ ነው ብለናል። የእግዚአብሔርን ቃል መስማት ነው ብለናል። ከእግዚአብሔር ጋር መጣበቅ ነው ብለናል። በእነዚህ ሶስት ሀሳቦች ራሳችሁን ለማየት ሞክሩ። እኔም ራሴን አያለሁ። ለዚህ ቃል ነው ይሄንን ሁሉ እግዚአብሔር ወደኛ ያመጣ። የእስራኤልን ታሪክ እንድናወራ አይደለም። መጽሐፍ ቅዱስ የእግዚአብሔር ቃል ሲናገር የተጻፈው ሁሉ ለትምህርታችን እንደተጻፈ ይናገራል። ምን ማለት ነው? የተጻፈው ሁሉ ለትምርታችን የተጻፈው ማለት ዛሬ በዚህ ትውልድ መካከለ ለመኖር እድል የተሰጠን የኛን ህይወት ለመምራት የተጻፈው ማለት ነው። ሌላ ትርጉም የለውም አይደል? ለትምርታችን የተጻፈው ማለት እኛ የእግዚአብሔርን ድምጽ እንድንሰማበት የተጻፈው ማለት ነው። ምክንያቱም እግዚአብሔር ቃል የሰው ቃል አይደለም። ለቀደሙት ሰዎች የተጻፈው እኛም ሰዎች ነን እነሱም ሰዎች ናቸው። እግዚአብሔርም እግዚአብሔር ነው። እግዚአብሔር የሚለወጥ አምላክ አይደለም። እኔ እግዚአብሔር አልለወጥም ብሏልና ማለት ነው። ስለዚህ ሐሳቡ አይለወጥም። ትውልድ ይመጣል ይሄዳል። የእግዚአብሔር ሐሳብ ግን ቋሚ ነው። በእኛ ትውልድ መካከለ የእግዚአብሔርን ሐሳብ ለመኖር የእግዚአብሔር ጸጋ ያስፈልገናል ወገኖች። እግዚአብሔር ራሳችንን እንድናይፈልጓል። እግዚአብሔር ራሳችንን በቃሉ መርምረን የበለጠ ወደሱ እንድንጠጋ ይፈልጋል። እኛ እንደ እስራኤላውያን እንኳን ባልሆነ በረከት ነው የተባረከ በሰማያዊ በረከት በመንፈሳዊ በረከት ሁሉ እንደተባረከ መጽሐፍ ቅዱስ ይናገራል። ነገር ግን መንፈሳዊ በረከት ሁሉ የተሰጠን ቢሆንም እስራኤላውያን እግዚአብሔርን ከመከተል ወደኋላ ቢመለሱ ያንን የተሰጣቸው የተስፋይቱ ምድር ላይ እግዚአብሔር የሚሰጣቸውን በረከት እንደሚያጡ እኛም የእግዚአብሔር ዓለም ውስጥ ያለው ለኛ የተገባው ክርስቶስን በላያችን ላይ በማንገሳችን እንድንቀበለው የተሰጠንን በረከት ማናጣበት ምንም ምክንያት የለም። እግዚአብሔር የምርጫ አምላክ ነው። ማንንም አያስገድድም። ምረጡ ብሎ ምርጫውን ዝርዝር አርጎ ግልጽ አርጎ በማያምታታ መልኩ በፊታችን ያኖራል እንጂ ማንንም አያስገድድም። ስለዚህ ምርጫችን ከእግዚአብሔር ጋር መጓዝ እንደሆነ አምናለሁ። እኔ ምርጫዬ ከእግዚአብሔር ጋር መጓዝ ነው። ምርጫዬ ህይወት ነው። የኔና የኔ የሆነ ሁሉ ከእግዚአብሔር ጋር እንድጨርስ ፍላጎቴና ምኞቴ ነው። ክብር ለእግዚአብሔር ይሁን። የእናንተም እንደዛው ለልጆቻችን እለት በእለት የምንጸልየውም ለዛ ነው። ምክንያቱም የእግዚአብሔር አሰራር በቅብብሎች ነው የሚሰራው። ከኛ በፊት እግዚአብሔርን ያገለገሉና የኖሩ የእግዚአብሔርን ፈቃድ ባቅማቸው ለእግዚአብሔር ጸጋ ራሳቸውን ባስገዙበት ልክ ኖሮ ያልፋሉ። የኛ ተራ ደግሞ ደረሰ። ጊዜ ደግሞ ይመጣል ወገኖች። ይህ እድል ደግሞ ከኛ ያልፋል። ይህ እድል ደግሞ ለሚመጣው ትውልድ ይሸጋገራል። አሁን በፊታችን ውርውር ስሉ ቁም ነገር የሚሰሩ የማይመስሉ የኛ የምናደርገው ነገር እንኳን የሚያስተውሉ የማይመስሉ እግዚአብሔር ግን እየሰራቸው ያለው ልጆች አሉ በመካከላችን። እኛና ልጆቻችን በህይወት እንድኖር እንፈልጋለን። እኛና ልጆቻችን ከእግዚአብሔር ጋር እንድዘልቁ እንፈልጋለን። እኛና የኛ የሆነ ሁሉ በእግዚአብሔር እንድወረስ እንፈልጋለን። እናንተ ብቻ ከእግዚአብሔር ጋር ተጣበቁ። እግዚአብሔር ኃላፊነቱን ይወስዳል ወገኖች። በጣም ማታስቡ ልጆችን ምን አደርጋለሁ? ሰዎች ናቸው ልጆቻችሁ፣ ማሽኖች አይደሉም። እናንተ አቅማችሁ በፈቀደ ነው ልትመሯቸው የምትችሉት። ከዛ ባለፈ ግን እናንተ ግን እግዚአብሔርን ምረጡ። እናንተ ግን ህይወትን ምረጡ። የተቀረው ጌታ ኃላፊነቱን ይወስዳል። አሜን። ጌታ ኃላፊነቱን ይወስዳል ወገኖች። ቀደም ወንድማችንም ሲናገር ነበር፣ እግዚአብሔር መልካም ነው ይላል ቃሉ ሲናገር። በመከራም ቀን መሸሸጊያ ነው፣ በእርሱ የምታመኑትን ያውቃቸዋል። በመከራ ቀን በእርሱ የምታመኑት መሸሸጊያ አላቸው። ክብር ለእግዚአብሔር ይሁን። የሚያሰጋ ነገር የለም ወገኖች። የኛ የሆነውን እግዚአብሔር በእኛ ጸሎት በእኛ ከሱ ጋር መጣበቅ ሊሸሽግ ይችላል። ቅድም ከቃሉ እንደሰማ ነው ህዝቡና ልጆቻቸው በህይወት እንዲኖር እግዚአብሔር እንደገና የሚታዘዙ እንደሆኑ ልባቸውን የሚገርዝ ማን ነው? እግዚአብሔር ነው። እናንተ በፈቃዳችሁ ከእግዚአብሔር ጋር መጣበቅ ነው የሚጠበቅባችሁ እንጂ የእናንተ ራሳችሁን ልብ መግረዝ ላትችሉ ትችላላችሁ። ምክንያቱም ልባችሁ ላይ የተኛው ነው ትርፍ፣ የተኛው ነው ሸለፈት ማወቅ ሊቸግራችሁ ይችላል። ነገር ግን የእውነት በፈቃዳችሁ ህይወታችሁን ለእግዚአብሔር ብርሃን ካጋለጣችሁ እግዚአብሔር የሚገረዘው ምን ያደርጋል? ይገርዛል። ክብር ለእግዚአብሔር ይሁን። ምን ልላችሁ ፈልጌ ነው? የእውነት ነው እግዚአብሔር መልካም ነው ወገኖች፣ የእውነት ነው። እረፍትን የሰጠን ያረጋጋን ጌታ የእኛ የሆኑትን ሁሉ ያሳርፋል። የእኛ የሆኑትን ሁሉ በእረፍት ይሞላል። የእኛ የሆኑት ሁሉ በእሱ እይታ ውስጥ ናቸው። ክብር ለጌታ ይሁን። ነገር ግን ከእሱ ጋር ያለንን ጉዟችንን አብዴት እናርገው፣ አብዴት እናርገው። ከእግዚአብሔር ጋር ያለንን ነገር አብዴት እናርገው። የጸሎት ህይወታችንን አብዴት እናርገው። ከእግዚአብሔር ቃል ጋር ስታጠፉ የነበረውን ጊዜያችሁን አብዴት እናርገው ወገኖች። ከእግዚአብሔር ጋር ያለን ነገራችን ይስተካከል፣ ይሻሻል። ካለበትም ከፍ በል። የበለጠ ወደሱ እንጣበቅ፣ የበለጠ ወደሱ እንጣበቅ። ምክንያቱም የበለጠ እያንዳንዷ ቀን ነግቶ በመሸ ጊዜ ሁሉ የበለጠ ወደ እግዚአብሔር ዓለም እየተጠጋን ያለንበት ሁኔታ ነው ያለው። ስለዚህ ነገራችን ሊስተካከል ይገባል እንጂ ችላ ሊባል በፍጹም አይገባም። እንጸልያለን። ከኔ ጋር ተስማምተን እንጸልያን እንጨርስ። ልዑል እግዚአብሔር አባታችንና አምላካችን ሆይ ስለ በጎነትህና ስለ መልካምነትህ እናመሰግናለን። በእውነት ቃልህን በግልጽነት በመካከላችን ስላመጣ የተኛውን ደግሞ መምረጥ እንዳለብን ግልጽ አድርገህ ስለነገርከን እናመሰግናለን። ህይወታችን አንተ ነህ። በልጅህ በጌታችን በኢየሱስ ክርስቶስ አንተን መርጠናል ጌታ። ነገር ግን ጌታ ሆይ ልባችን ላይ ያንተን ስፍራ የሚጋፋ ነገር ቢኖር በኢየሱስ ክርስቶስ ስም እንድታስወግድልን እንለምንሃለን። በፍጹም ልባችን በፍጹም ነፍሳችን በፍጹም ሐሳባችንና ኃይላችን አንተን መውደድ እንወዳለን። ይህ ነው ምርጫችን ጌታ ሆይ። በፍጹም እንዳንወድህ ያንተ ፍቅር የሚጋራ በህይወታችን ያለ ማንኛውም ነገር ስፍራውን እንድለቅ በኢየሱስ ክርስቶስ ስም እናዛለን። ጌታ ሆይ አንተን መምረጥ ማለት ህይወትን መምረጥ ነው ብለሃል። አንተን መምረጥ ማለት ደግሞ ያንተን ድምጽ ያንተን ቃል መስማት ነው ጌታ። ከቃልህ ጋር ያለንን ህብረት እንድንጨምር ቃልህን ጌታ መብላት እንድንጨምር እንደ ቃልህ ለመኖር ለጸጋ ራሳችንን ማስገዛት እንድንችል እለት በእለት አንተ እርዳን። ከምንም በላይ ደግሞ አንተን ከመከተል ወደ ኋላ ፈቀቅ እንዳንል ይልቁን ካንተ ጋር እንድንጣበቅ ከዚህ ጊዜ ጀምሮ እስከ ህይወታችን የመጨረሻው ትንፋስ ካንተ ጋር እንደተጣበቅን ጌታ ሆይ የምድር ህይወታችን እንድትጠናቀቅ እንሻለን። ይህ ነው ፍላጎታችን፣ ይህ ነው ፈቃዳችን። በጸጋ እርዳን ጌታ ሆይ። ልጆቻችን ደግሞ በፊትህ አሁንም ደግመን ደጋግመን ወደፊት እናነሳለን። ይህ የኛ ፈቃድ ነው። በዚህ ስፍራ ያለን ፍላጎታችንን አንተ ታውቃለህ፣ የልባችንን መሻት አንተ ታውቃለህ። ነገር ግን ከኛ የወጡ ልጆቻችን ደግሞ ራሳቸውን የቻሉ ሰዎች ናቸው። የሰራቸው አንተ ነህ። ልባቸውን የምታውቅ መሻታቸውን የምታውቅ አንተ ነህ። ጌታ እግዚአብሔር ስለ ልጆቻችንም እንለምናለን። የልጆቻችንም የልብ መሻት ጌታ ሆይ ካንተ ጋር መጣበቅ ይሁን። የልጆቻችንም የልብ መሻት ጌታ ሆይ ህይወትን መምረጥ ይሁን። የልጆቻችንም የልብ መሻት ጌታ ሆይ ካንተ ጋር መጓዝ ይሁን። እርዳቸው፣ ወደ ፈቃድህ ምራቸው ጌታ። ልባቸው ለመገረዝ የሚገባው ነገር ቢኖር፣ ልባቸው ለመገረዝ የሚገባው ጨለማ ቢኖር ያንተን ህይወት ብርሃን እንዳያዩ የሚከለክል ማንኛውም ከጨለማው ዓለም የሆነ በኢየሱስ ክርስቶስ እንቃወማለን። የልጆቻችንን ልቦና ሊያጨልም የሚታገል በእግዚአብሔር ሐሳብ ላይ እንዲያምጹ ሊያደርግ የሚታገላቸው ማንኛውም ያጋንንት ዓለም አሰራር ቢኖር በኢየሱስ ስም ከለከልን፣ በኢየሱስ ስም ከለከልን። የልብህ ፈቃድ አቤቱ ጌታ እንደ ብርሃን በልቦናቸው ላይ ይብራ፣ ወደ ህይወት ይሳባቸው። ነፍሳት ብርሃን ወዳለበት እንደምሳቡና እንደምንገበገቡ ወደ ብርሃኑ ለመድረስ አቤቱ ጌታ ወደ አንተ ህይወት ኃይለኛ በኃይለኛው እንድስባቸው በጌታ በኢየሱስ ክርስቶስ ምን ለምናል። ላይገባቸው ይችላል። በበቂ ምሳሌ አልሆናቸው ይሆናል። በበቂ ስላንተ አልነገርናቸው ይሆናል። ወይም ቋንቋ አጥሮ ሊሆን ይችላል። አንተ ታውቃለህ። የሁሉ ሰው ቋንቋ ይገባሃል። ሁሉ ሰው ደግሞ አንተ ቋንቋ ይረዳል። ለልጆቻችን በሚገባቸው ቋንቋ አንተ ተናገራቸው። ወደ ፈቃድህ አቤቱ ጌታ አንተ ሳባቸው። በአንተ ደስ ሲሰኙ ዘንድ እርዳቸው። እረፍት ያለው በአንተ ውስጥ ነው። መረጋጋት ያለው በአንተ ውስጥ ነው። ተዘልሎ መኖር በአንተ ውስጥ ነው። ክብር ለአንተ ይሁን። እንወድሃለን። ከዚህ ቀጥሎ ያለውን ጊዜ ሁሉ አንተ ባርክልን። በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ጸለይን። አሜን።